ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም፣ እንደምናመሻችሁ። በምሽቱ ጋቢና በኢትዮጵያ መንግስትና 21 ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ ራሱን አገለለ።
ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘን ይህንን ኃላፊነት ከሌሎች ፓርቲዎችም ጋር በሚመስሉ ነገር ሆነን መወጣት እንፈልጋለን ብለን አቅርበናል። ያንንም ተቀባይነት ሳገኝ እንግዲያው ኢህአዴግ እኛኑ ያነጋግረን ለብቻችን የምለው ድምዳሜ ላይ ነው የደረስነው።
የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከዚህ ጋር በተያያዘ 6 ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያ ገልጸዋል። በተያያዘ ዜና ደግሞ
የፌዴራሉ ከፍተኛ ፍርድ ቤት በጸረ ሽብር ሕጉ የተከሰሱ የመድረክ ጥምረት የሆነው የኦሮሞ ፌዴራሊስት ኮንግረስ አባላት ላይ የቅጣት ውሳኔ ሰጠ።
እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ስር ነው። አንዱን ሰዎች የተከሰሱት አንደኛው በነጻ የተለቀቀ ሲሆን 15-20 ነው የሚጠሩት። 20ዎቹ 15ቶቹ ያው ከሶስት አመት ከስድስት ወር እስከ 13 አመት ነው ውሳኔ የተሰጠባቸው። 5ቱ ገና ወደፊት ይሰጣል።
የቅጣት ውሳኔውን ክሶች ከጠበቆቻቸው አንዱ የሆኑት አቶ ወንድሙ ኢብሳ በጋቢና ተሳፍረው ያብራሩልናል። በተያያዘም የፌዴራል ከፍተኛ ፍርድ ቤት 4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል። ዝርዝሩን ይዘናል።
በምስራቅ አፍሪካ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል።
Thank you and welcome to each and every one of you. According to estimates by the United Nations, more than 28 million people in East Africa today desperately need
ከ28 ሚሊዮን በላይ የሚሆኑ ሰዎች በምስራቅ አፍሪካ አስቸኳይ የሆነ የምግብና የውሃ አቅርቦት ያስፈልጋቸዋል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የመጀመሪያው ዜናችን ወደ ዲሞክራሲያዊት ኮንጎ ያመራናል። የዲሞክራሲያዊት ኮንጎ ሪፐብሊክና የተቃዋሚዎች ህብረት ለወራት ከዘለቀው ሁከት በኋላ ባለፈው ታህሳስ የደረሱትን የፖለቲካ ሽግግር ስምምነት ተግባራዊ አለማድረጋቸውን ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሁለቱም ወገኖች የተዋዋሉባቸውን እርምጃዎች ለመውሰድ አስፈላጊ የሆነውን ስምምነት ሊያደርጉ አይችሉም ሲል ሁለቱንም ወገኖች ጥፋተኛ አድርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ማርክ ቶነር ሲናገሩ ውሉን በተግባር አለመተርጎም የኮንጎን ህዝብ ፍላጎት ያደናቅፋል፣ እስካሁን የተከናወኑትን ስራዎችም ያሰናክላል ብለዋል። ሁለቱም ወገኖች በስምምነቱ ተግባራዊነት አፈጻጸም ላይ አሁንም አልተግባቡም። ትልቁ ተቃዋሚ ፓርቲ እንደ አውሮፓውያን አቆጣጠር በሚያዝያ 10 የተቃውሞ ሰልፍ ጠርቷል።
ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የዓለሙ ድርጅት የኮንጎውን ጥቅስ ምግባረ ብልሹ መንግስት እያገዘ ነው ሲሉ ወነጀሉ። ሄሊ ዛሬ በኒውዮርክ የውጭ ግንኙነት ምክር ቤት ጉባኤ ላይ ባደረጉት ንግግር የተባበሩት መንግስታት ድርጅቱ የሰላም አስከባሪ ተልዕኮ ከመንግስቱ ጋር የመስራት ኃላፊነት ተሰጥቶታል። በሌላ አነጋገር ድርጅቱ የራሱን ህዝብ የሚያጠቃ መንግስት እየረዳ ነው በማለት ይህንን ሄሊ አብራርተዋል።
ዓለም አቀፉ ዜናችን ወደ አይቨሪ ኮስት ይሻገራል። አይቨሪ ኮስት ያስቻለው ፍርድ ቤት በ2011 ድህረ ምርጫ ሁከት በስብዕና ላይ ወንጀል በመፈጸም የተከሰሱትን የቀድሞ ፕሬዚዳንት ሎራን ባግቦን ባለቤት ሲሞን ባግቦን ከወንጀሉ ነጻ ናቸው ሲል በየነ። ተከሳሿ ፍርድ ቤቱ ብይኑን ዛሬ በሰጠበት ችሎት አልተገኙም። የቀድሞዋ ቀዳማዊት እመቤት እድሜ ልክ እስራት እንዲፈረድባቸው የጠየቀው ከሳሽ አቃቤ ሕግ ይግባኝ ለማለት የሁለት ወር ጊዜ አለው። ሲሞን በብጥብጡ ወቅት የባለቤታቸውን ተቃዋሚዎች በማጥቃት የሚበቀልላቸውን ቡድን እየመሩ መሳሪያና አጥቂ ሄሊኮፕተር ሁሉ እየሰጡ ሲያስደበድቡ ነበር ብለው ተወንጅለዋል። ቀደም ብሎ የሄጉ የዓለም አቀፍ ወንጀል ፍርድ ቤት ሊዳኝ ፈልጎ በኋላ ነው በሀገራቸው ፍርድ ቤት እንዲዳኙ የተስማሙት። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በኢትዮጵያ መንግስትና 21 ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚ ፓርቲዎች ስብስብ መድረክ ራሱን አገለለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሬዲዮ እንዳብራሩት መድረክ በቁጥጥር ስር የሚገኙ አባላቱ እንዲፈቱና በመሪ ተደራዳሪነት በውይይቱ ለመሳተፍ ያቀረበው ጥሪ ምላሽ ባለማግኘቱ ከጠረጴዛው መነሳታቸውን ገልጸዋል። ስድስት ተቃዋሚ ፓርቲዎች አዲስ የመሰረቱት ሌላ ጥምረት ደግሞ ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያ አስረድተዋል። የኢህአዴግ ድርጅታዊ መሪ አቶ ሽፈራው ሽጉጤ ድርድሩ ከተቀሩት ተቃዋሚ ፓርቲዎች ጋር ይቀጥላል ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
21 አገር አቀፍ ተቃዋሚ ፓርቲዎችና ገዢው ኢህአዴግ እየተሳተፉበት ባለው የቅድመ ድርድር ውይይት የዛሬ ውሎ መድረክ አልተገኘም። መድረክ ለምን እንዳልተገኘ መረጃው እንደሌላቸው የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለተሰብሳቢዎቹ ተናግረዋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ፓርቲያቸው ውይይቱን ማቋረጡን በስልክ ለአሜሪካ ድምፅ አረጋግጠዋል። ምክንያቱ ደግሞ እርምጃ ሊወሰድባቸው የሚገቡ አንገብጋቢ ጉዳዮች ምላሽ አለማግኘታቸው እንደሆነ ነው ያብራሩት።
የፖለቲካ ፓርቲ መሪዎቻችን ታስሮብናል፣ እነሱንም ፍቱ ነው። ከህዝባችን ጋር እየተገናኘን ድርድሩ ላይ በሙሉ ልብ ለመሳተፍ የአስቸኳይ ጊዜ አዋጁም ነሳት አለበት። የመገናኛ ብዙሀን ነጻነት መረጋገጥ አለበት። የታሰሩት የሚፈቱ፣ ሌሎቹም ሰላማዊ የፖለቲካ እንቅስቃሴ ውስጥ ያሉት ወገኖች ሁሉ ጥሪው ሰምቶ የሚሳተፉበት በዚህ በድርድሩ ላይ ሁኔታዎች ይመቻቹ የሚሉትንና ሌሎችንም ጉዳዮች ላይ ከኢህአዴግ ወገን ምንም ምልክት ያለመታየቱ እኛን በዚህ በግንኙነቱ ምንተኑም ስሙም በማይታወቅ ላይ መቀጠሉ ጥቅም የለንም፣ ምንም ጥቅም የሚሰጠን ጥቅም የለም።
መድረክ መሪ አለበለዚያም ቀዳሚ ተደራዳሪ ለመሆን ያቀረበው ጥያቄ በገዢው ፓርቲና በሌሎች ተቃዋሚ ፓርቲዎች ተቀባይነት አለማግኘቱ ይታወሳል። በዚህ ጉዳይ ላይ አዎንታዊ ምላሽ ካላገኘም ውይይቱን እንደሚያቋርጥ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰሞኑን ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በየነ በዛሬው የስልክ ቃለ ምልልስ ሲናገሩ ግን መሪ ወይም ቀዳሚ ተደራዳሪ የመሆኑ ጥያቄ ውይይቱን ለማቋረጣቸው ዋነኛ ምክንያት እንዳልሆነ ነው ያስረዱት።
የአሰራር ጉዳይ ነው። አንደኛ ያው ድርድሩ ዝም ብሎ በሸንጎ አይቻልም። ድርድሩ ብሎ ነገር የለም፣ በጉባኤ ተቀምጦ። ስለዚህ ግንባር ቀደሞ ነው የሚደራደሩ ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘን ይህንን ኃላፊነት ከሌሎች ፓርቲዎችም ጋር ከሚመስሉን ጋር ሆነን መወጣት እንፈልጋለን ብለን አቅርበናል። ያንንም ተቀባይነት ሳገኝ እንግዲያው ኢህአዴግ እኛኑ ያነጋግረን ለብቻችን የምለው ልምዳሜ ላይ ነው የደረስነው።
የዛሬው ሰባተኛ ዙር ውይይት የተቀጠረው በድርድር አመራር ላይ የተፈጠረውን ልዩነት ለማጥበብ ነበር። ቀደም ባለው ስብሰባ 20 ተቃዋሚ ፓርቲዎች ድርድሩ ሶስተኛ ወገን በሆነ ገለልተኛ አደራዳሪ እንዲመራ ሲጠይቁ፣ ገዢው ኢህአዴግና አንድ ተቃዋሚ ፓርቲዎች በዙር ይምሩት የሚለውን ሀሳብ ደግፈው ነበር። ሰባት ወይም ስምንት የሚሆኑ ተቃዋሚ ፓርቲዎች ግን ጉዳዩን እንደገና ማጤናቸውንና መገምገማቸውን ገልጸው በዙር ይመራ ወደሚለው ሐሳብ ማዘንበላቸውን ይፋ አድርገዋል። ኢህአደግም ድርድሩ በተሳታፊዎች በዙር ይመራ በሚለው አቋሙ መጽናቱን አስታውቋል። ይህንን ያስታወቁት የኢህአደግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። በዚህ መንገድ የኢህአደግን አቋም የሰሙት ራሳቸውን ያስተባበሩ ስድስት ተቃዋሚ ፓርቲዎች የመጨረሻ አቋማቸውን ለማሳወቅ ከስብሰባው አዳራሽ ወጣ በማለት ለጥቂት ደቂቃዎች ተመካክረዋል። መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ናቸው ስድስቱ ፓርቲዎች። የመደራደር ስልጣናቸው ከዚህ በላይ እንደማያስኬዳቸው በመግለጽ በስራ አስፈጻሚና በምክር ቤት ደረጃ ውሳኔ ማሰጠት እንደሚፈልጉ ነው የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ፓርቲዎቹን ወክለው ያስታወቁት። የውይይቱ ሰብሳቢ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ፓርቲዎቹ የመወሰኛ ጊዜ በመጠየቃቸው ላይ ተቃውሞ እንደሌላቸው ጠቁመዋል። ከውይይቱና ከድርድሩ አንጻር ገዢው ፓርቲ ያለውን አቋምም አቶ ሽፈራው አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ሌላ ዘገባ ስንሻገር የፌዴራሉ ከፍተኛ ፍርድ ቤት በጸረ ሽብር ሕጉ የተከሰሱ የኦሮሞ ፌዴራሊስት ኮንግረስ አባላት ላይ የቅጣት ውሳኔ ሰጠ። 15 ተከሳሾች ከ3 ዓመት ከ6 ወር እስከ 13 ዓመት የሚደርስ ቅጣት ተላልፎባቸዋል። የተከሳሾቹ ማንነትና ጥፋተኛ የተባሉባቸውን ክሶች ከጠበቆቻቸው አንዱ አቶ ወንድሙ ኢብሳ ያስረዳሉ።
እነዚህ ሰዎች የተከሰሱ ብዙኞቹ በሽብር የሚከሰሱ ሰዎች የሚከሰሱበት የኢትዮጵያ ወንጀለኛ ሕግ ቁጥር አንቀጽ 32(1)(ለ) በሚለው ላይ ነው። በጥቅሉ 21 ሰዎች የተከሰሱት በዚህ ሆኖ በአንደኛ ክስ፣ በሁለተኛ ክስ እና በሶስተኛ ክስም ላይ የተፈረደባቸውና አሁን የተፈረደባቸው ሰዎች ሁሉ ጥፋተኞች ነው የተባሉት። በዚህ መሰረት ከ21 ሰዎች አንዱ የቀረበበትን ክስ አቃቤ ሕግ በሰውና በጽሁፍ ማስረጃዎች አስደግፎ ማረጋገጥ ስላልቻለ በነጻ የተለቀቀ ሲሆን ከተቀሩት 20 ሰዎች 5 ገና ለወደፊት ጉዳያቸው ተጣርቶ ብይን የሚሰጠው ውሳኔ የሚያገኙ ናቸው ተብሎ ነው ቀጠሮ የተሰጠው። የተቀሩት 15 ያው የወንጀሉ አንቀጽ ተዘርዝሮባቸው የተከሰሰባቸው ወንጀል አንቀጽ መሰረት ይሄ የኢትዮጵያ ወንጀለኛ አንቀጽ 32(1)(ለ) ማለት ማደም ማለት ነው። በመንግስት ላይ አድሞ መንግስትን ለመገልበጥ የሚደረግ ሙከራ ነው በሚል ሙከራ ባይሳካም ያስቀጣል በሚለው መሰረት ጠቅላላ ተደርጎ ሲታይ ከ3 ዓመት 6 ወር እስከ 13 ዓመት ነው የተቀጡት። በዚህ ላይ ፍርድ ቤቱ ፍርዱን በሚያስስበት ጊዜ ፍርዱ የተቀነሰባቸው ፍርዱ የሚቀነስባቸው ምክንያቶች ለምሳሌ ቤተሰብ ካለው እንደገና ደግሞ ቀደም ሲል በሌላ ወንጀል በተመሳሳይ ወንጀል ወይም ደግሞ በሌላ ወንጀል ያልተቀጣ መሆኑን እና መልካም ጠባይ ያለው መሆኑን እነዚህን ጠቅሶ በጥቅሉ ከ3 ዓመት ከ6 ወር እስከ 13 ወር ነው የቀጣቸው ማለት ነው። እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ስር ነው። 21 ሰዎች የተከሰሱት አንደኛው በነጻ የተለቀቀ ሲሆን 15-20 ነው የሚቀሩት። 20 15 ያው ከ3 ዓመት ከ6 ወር እስከ 13 ዓመት ነው ውሳኔ የተሰጠባቸው። 5 ገና ወደፊት ይሰጣል። ይህንን ትላንትና ሆኖ ይግባኝ እንደምንጠይቅላቸው ተነግረናል። ዛሬም አጋጣሚ እዛው ፍርድ ቤት ስለነበርኩ ትላንትና ምን ነበር አጋጣሚ የረዳኋቸው እና እስከ ነገ ተነገ ወዲያ ይግባኝ እንጠይቅላቸዋለን ማለት ነው። እነዚህ ከ21 ሰዎች የተያዙት ከምዕራብ ኦሮሚያ በተለምዶ አምቦ አካባቢ ከሚባለው የተለያዩ ወረዳዎች ነው። ምዕራብ ሸዋ ዞን የተለያዩ ወረዳዎች ሆኖ የተያዙት ህዳር 2008 አካባቢ ነው የተያዙበትና የቀረበባቸው ክስ በኦሮሞ ፌዴራሊስት ኮንግሬስን ሽፋን ለሽብርተኝነት ለተሰየመ የኦሮሞ ነጻነት ግንባር ፓርቲ ትሰራላችሁ በሚል ነው ያዙትና ተጠረጠሩ።
ከጠበቆቹ አንዱ አቶ ወንድሙ ኢብሳ የሰጡት ማብራሪያ ነው። በተያያዘ ዜና የፌዴራሉ ከፍተኛ ፍርድ ቤት 4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ዛሬ ብይን ሳይሰጥ ቀርቷል። ለዚህ ምክንያቱ አቃቤ ሕግ በተከሳሾቹ ላይ የቆጠረውን የድምፅና የምስል ማስረጃ በፍርድ ቤቱ የስራ ቋንቋ አስተርጉሞ ባለማቅረቡ እንደሆነ ፍርድ ቤቱ ገልጿል። ተለዋጭ ቀጠሮና ተጨማሪ ትዕዛዝም ሰጥቷል። መለስካቸው አማሃ ዝርዝሩን ይዟል።
ፌደራል አቃቤ ሕግ አራቱን የኦሮሞ ፌደራላዊ ኮንግረስ ከፍተኛ አመራር አባላትን ማለትም አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ድርጊት ፈጽመዋል ሲል በፌደራል ከፍተኛ ፍርድ ቤት ክስ መስርቶባቸው አንድ ዓመት አልፏል። ጉዳዩን የሚመለከተው ልደታ ምድብ አራተኛውን ወንጀል ችሎት አቃቤ ሕግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ብይን ለመስጠት ዛሬ ቀጠሮ ይዞ የነበረ ቢሆንም ብይኑ እንዳልተሰራ በችሎት አስታውቋል። ይህ የሆነበት ምክንያትም በአራተኛ ተከሳሽ በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ አቃቤ ሕግ በሲዲ ያቀረበውን የድምፅ ከምስል ማስረጃ እስከ መጋቢት 18 ቀን 2009 ዓ.ም ድረስ በፌዴራል ፍርድ ቤቱ የሥራ ቋንቋ በአማርኛ አስተርጉሞ እንዲያስገባ የሰጠው ትእዛዝ ባለመፈጸሙ እንደሆነ ፍርድ ቤቱ አብራርቷል። ቀጥሎም ፍርድ ቤቱ ትእዛዙ ለምን እንዳልተፈጸመ አቃቤ ሕግን ጠይቋል። አቃቤ ሕግ በበኩሉ የትርጉሙን ሥራ ለሚያከናውነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲዲዎችን መጋቢት 13 ቀን 2009 ዓ.ም እንዳስረከበ፣ ትርጉሙንም ለእኛ እንደማይሰጠንና ትእዛዙን ለሰጠው ፍርድ ቤት እንደሚልከው እንደተነገረው አስረድቶ አቃቤ ሕግም ብይን ይጠብቅ እንደነበረ ተናግሯል። ፍርድ ቤቱ ግን ትርጉሙ በአቃቤ ሕግ በኩል እንዲመጣ የማያጠራጥር ትእዛዝ እንደሰጠ አስታውሶ ለምን ይህ ትእዛዝ እንዳልተፈጸመ ጠይቋል። አቃቤ ሕግ የተሰጠውን ትእዛዝ ለመፈጸም የሞከረ ቢሆንም ከኮርፖሬሽኑ የተሰጠው ምላሽ ይህንን ሊያደርግ እንዳላስቻለው ተናግረዋል። የተከሳሽ ጠበቆች ሕጉ በሚያዘው መሠረት አቃቤ ሕግ ያቀረበውን የሰነድ ማስረጃ በፍርድ ቤቱ ቋንቋ ትርጉሞ ማስገባት የአቃቤ ሕግ ግዴታ መሆኑን፣ ፍርድ ቤቱ በሰጠው ትእዛዝ መሠረትም ኋላ በተባለው ጊዜ አስተርጉሞ ማስገባት ሲኖርበት ይህን ለመፈጸሙ በአቃቤ ሕግ በኩል ከፍተኛ ቸለተኝነትና ዳተኝነት እንደሚታይ ማስረጃ ነው ሲሉ ድርጊቱን ተቃውመዋል። ስለሆነም ማስረጃው እንዲታለፍ፣ ያ ካልሆነ በአጭር ቀጠሮ አቃቤ ሕግ አስተርጉሞ እንዲያቀርብ ትእዛዝ እንዲሰጥ ፍርድ ቤቱን ጠይቋል። በመጨረሻ ፍርድ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትርጉሙን አዘጋጅቶ በአቃቤ ሕግ በኩል እንዲያቀርብ፣ በተባለው ጊዜም ትርጉሙ ለምን እንዳልቀረበ ኮርፖሬሽኑ ቀርቦ እንዲያስረዳ ፍርድ ቤቱ አዞ ለሚያዝያ 2 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በማስከተል የምንጋብዛችሁ ከሶማሊያ ነው ሙዚቃ። ሐሰን አደን ይባላል። በሶማሊያ እጅግ የተወደደ ሙዚቀኛ ነው። የመረጠልን ደግሞ ሞቅቤል ያበሮ ነው፣ የሞቃዲሾ ልጅ። በቅርቡ ደግሞ በተለይ በእኔ የምትወደደውን ሳብሪናንም እናሰማቸዋለን። ለማንኛውም ሐሰን አደን
Gatalio, you ya, bir ashaq imbasu gaisi. Budi gubtao, raha rabsho, ukubat kuchifo, tauba hubsho, fadrakio kleidi, lagatur balko. Bari mahgalada so boqorat chukto
ሐዘና ደንዘና እንዳደረጋችሁ ተስፋ አደርጋለሁኝ። ጽዮን ሙዚቃው እንዴት ነበረ?
አሪፍ ነበር። በዚህ ላይ ደግሞ ለእኔ ለተወለድኩበት አካባቢ ለድሬ ቀረብ ያለ ስለሆነ ትንሽ
የሚገርምሽ፣ እኔ ደስ የሚለኝ ሐዘን ግጥሙ ነው። ግጥሙን ስሰማው ሶማሊኛ ትችላለሁ ወይ እንዳትኝ ባይሆን
እኔም አላልኩ ልልህ
የገባኝ ይመስለኛል።
እኔም አላልኩ ልልህ ነበር እንጂ።
ወደ ተከታዩ ዘገባችን እንለፍ። በምስራቅ አፍሪካ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ጥቅስ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። በትናንትናው ዕለት በኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ የምስክሮች ድምፅ ሲሰማ በተለይ እንደ ኢትዮጵያና ሶማሊያ ክፉኛ በድርቁ በተጠቁ አካባቢዎች የነፍስ አድን እርዳታ በሚያደርገው ዩኤስአይዲ በጀት ከተቀነሰ ሊያስከትል የሚችለው ቀውስ በሰፊው ትንተና ተሰጥቶበታል። ጽዮን ግርማ ዝርዝሩን ይዛለች።
Thank you and welcome to each and every one of you. According to estimates by the United Nations, more than 28 million people in East Africa today desperately need immediate food aid.
በኮንግረስ ሕግ አርቃቂው የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት ናቸው ድምፅ አልባው ቅስፈት ሲሉ የምስራቅ አፍሪካን ሁኔታ አስመልክቶ የምስክሮችን ቃል የሰሙት። ምስራቅ አፍሪካ በከፋ ድርቅ ላይ ትገኛለች። በአስር ሚሊዮን የተቆጠሩ ዜጎች የዕለት ጉርስ ለማግኘት እርዳታ በመጠባበቅ ላይም ይገኛሉ። ሁኔታው በሀገሮች የአስቸኳይ ጊዜ እርዳታ አቅርቦት አምዶችና በዓለም አቀፍ የማህበረሰብ ትብብር ካልተያዘ ውጤቱ የበርካቶችን ሕይወት ለቅስፈት የሚዳርግ አስከፊ ይሆናል ሲሉ ባለሙያዎች ተናግረዋል። ከምንም በላይ ባለሙያዎቹን በእጅጉ ያሳሰባቸው ድርቁና ጉዳቱ እንዳለ ሆኖ የዓለም አቀፍ ረድኤት ፖሊሲዎች ለውጥና የበጀት ሁኔታ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለኮንግረስ በቀረበው የበጀት ረቂቅ የገንዘብ አቅማቸው እንደሚቀንስ ከተመዘገበው የውጭ ጉዳይ መስሪያ ቤቱ ጋር ተያይዞ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስአይዲ ይገኝበታል። የእርዳታ ድርጅቶችና መንግስታት በቅንጅት ለመስራት አቅማቸውን በማጠናከርና ተጨማሪ እርዳታ እየጠበቁ ባለበት በአሁኑ ወቅት የበጀት ቅነሳ ዜና እረፍት እንደሚነሳቸው የገለጹት በዩኤስአይዲ የምግብና ሰላም ቢሮ ምክትል ስራ አስኪያጅ ማቲው ኒምስ ናቸው።
East Africa is facing one of the worst droughts ever recorded, and as many as 15 million people in Somalia.
ምስራቅ አፍሪካ ከዚህ በፊት ታይቶ የማይታወቅ የከፋ ድርቅ ቀስፎ ይዟታል። በኢትዮጵያ፣ ሶማሊያና ኬንያ 15 ሚሊዮን ሰዎች በምግብና ውሃ እጥረት ተጎድተዋል። በብዙ አካባቢዎች የሰብልና የጽዋት ይዞታ በእጅጉ ተራቅቶ ተያይዞ ደግሞ የተመናመነ ምርትም ታይቷል። በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ሁኔታው ወደ ከፋ ይዞታ ይሸጋገራል።
የድርቅ ሁኔታዎች ቅድመ ማስጠንቀቂያ አሃዞች እንደሚያመለክቱት ወደ 70 ሚሊዮን የሚሆኑ ሰዎች በዓለም ዙሪያ በ45 ሀገሮች አስቸኳይ ጊዜ የምግብ እርዳታና ማከፋፊያ መንገዶች ያስፈልጋቸዋል። ሁኔታዎቹን ለመታደግ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ መስሪያ ቤት ዩኤን ኦቻ 5.6 ቢሊዮን ዶላርስ እንደሚያስፈልግ በተደጋጋሚ ቢያስታውቅም እስካሁን ቃል የተገባው 1.2 ቢሊዮን ዶላርስ ብቻ ነው። ባለሙያዎቹ ለኮንግረስ አባላት በደቡብ ሱዳን፣ በሶማሊያ፣ በናይጄሪያና በየመን የተከሰተው ድርቅ እጅግ አሳሳቢነቱን አስረድተዋል። ደቡብ ሱዳን በሀገሯ ረሃብ መከሰቱን፣ በሶማሊያ ህጻናትን ጨምሮ ሰዎች እየሞቱ መሆናቸውን ዘርዝረዋል። በምዕራብ አፍሪካ የሚንቀሳቀሰው አሸባሪ ቡድን ቦኮ ሀራም በናይጄሪያ በሚፈጥረው የጸጥታ ስጋት ምክንያት ደግሞ በናይጄሪያ እርዳታ ለማቅረብ መቸገራቸውን ተናግረዋል። በኢትዮጵያ የተከሰተው የድርቅ ሁኔታም በምክር ቤቱ አባላት የተነሳ ሲሆን ባለሙያዎቹ ዩኤስአይዲ በሴፍቲኔት አማካኝነት በአሁኑ ሰዓት እርዳታ እየሰጠ እንደሆነ ተናግረዋል። ከአንድ ወር በፊት የአሜሪካ ድምጽ ያነጋገራቸው የኢትዮጵያን የድርቅ ሁኔታ አስመልክቶ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ኢትዮጵያ 5.6 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ለዚህም ደግሞ የሚያስፈልገውን የገንዘብ መጠን የሚከተለውን ብለው ነበር።
ቢሊዮን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና 2016 ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር 1.89 ቢሊዮን ገንዘብ መድቦ የምግብና ምግብ ነክ ያልሆነ አቅርቦት እያቀረበ ነው ያለው።
ከተጠቀሰው ገንዘብ እስካሁን ምንም አልተገኘም ብለው ነበር አቶ ምትኩ ካሳ። አሁን ያላቸውን አስተያየት ለመግኘት ደጋግመን ስልካቸውን ብንሞክርም አይመልስም። እንዳገኘናቸው ዘርዘር ያለ ማብራሪያ ይዘን እንመለሳለን።
የመጨረሻው ዘገባችን ከጠፋ 35 ዓመታትን ያስቆጠረው ቫዮሊን እንደ አውሮፓውያን ዘመን አቆጣጠር በ2015 ከተገኘና እውነተኛነቱ ከተረጋገጠ በኋላ በቅርቡ ለረቂቅ ሙዚቃ አድናቂያን እይታ መድረክ ላይ ወጥቷል። በ18ኛው ክፍለ ዘመን የተሰራው ዕድሜ ጠገቡና ስትራዲቫሪየስ እውቅ ቫዮሊን ስያሜ የተቀረጸው የዚህ የሙዚቃ መሳሪያ ባለቤት ታዋቂው የረቂቅ ሙዚቃ ቫዮሊን ተጫዋቹ ሮማን ቶትንበርግ ነበር። የፖላንድ ተወላጁ ሙዚቀኛ መሳሪያው ከጠፋበት ሳይገኝ ነው ሕይወቱ ያለፈው። ከቶትንበርግ የቀድሞ ተማሪዎች አንዷ የሆነችው ባሳለፍነው ሳምንት በተዘጋጀ የሙዚቃ ዝግጅት ላይ ይህን ቫዮሊን ለታዳሚው ተጫውታለች። የቪኦኤዋ ደብራ ብሎክ የዘገበችውን መስታወት አረጋው ይዛለች።
በቫዮሊን አጫዋወቷ ተደናቂ የሆነችው ቻይናዊቷ ሚራ ወንግ ዝነኛውን ቫዮሊን በመለማመድ ላይ ትገኛለች።
I think Roma was one of the most important men I have met as a teacher, and it also he was almost like a mentor to me, and I came from China.
ለኔ ሮማን ታላቅ ከመላቸው ሰዎች እንዲሁም ከማደንቃቸው አስተማሪዎቼ መካከል አንዱ ነበር። በሙዚቃ የትምርት ጉዞዬ ካስተማሪ በላይ ልዩ የሙዚቃ አጫዋወትን ያሳየኝ መሪዬ ነበር ማለት እችላለሁ። ከቻይና ወደዚህ በመጣውበት ጊዜ ማንንም አላውቅም ነበር። እንደ ተማሪውና እንደ ቤተሰብ ያስጠጋኝ እሱ ብቻ ነበር።
የቶተንበርግ ሶስት ሴት ልጆች ያባታቸውን ቫዮሊን በኃላፊነት ተረክበዋል። መሳሪያው ከአመታት በኋላ ለመድረክ ሲበቃ ያባታቸው ተማሪ የነበረችውን ዋንግን ቫዮሊኑን እንድትጫወት አድርገዋል።
We call Mira fourth sister. She was my father's protege. He certainly had many beloved students, but she was so close. And
Miran እንደ አራተኛ እህታችን ነው የምናያት። ያባታችንን ያጫውት ስልት በሚገባ የምታውቅና እሱን በጣም የሚኮራባት ተማሪው ነበረች። ሌሎች ተማሪዎች ቢኖሩትም እሷ ግን ለአባታችን ብቻ ሳይሆን ለሁላችንም ቅርብ ነበረች። እናም ያባታችንን ቫዮሊን ስትጫውት ግሩም ነበር።
ቶተንበርግ ስትራዲቫሪየስ በሚል መለያ ስም የሚታወቀውን ቫዮሊን ሲጫወት 4 አስርተ ዓመታት አስቆጥሮ ነበር። ይህ የሙዚቃ መሳሪያ የተሰራው እንደ አውሮፓውያን አቆጣጠር በ1934 ዓ.ም በጣሊያኑ ታላቅ የሙዚቃ ባለሙያ አንቶኒዮ ስትራዲቫሪ ነበር። በረጅም የሙዚቃ ሙያ ጉዞ ቶተንበርግ ታላላቅ የሙዚቃ መድረኮች ላይ የቫዮሊን አጫዋወት ስልቱን አሳይቷል። በተወለደ በ101 ዓመቱ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ነበር ከዚህ ዓለም በሞት የተለየው። የቫዮሊኑ አሰራረቅ ፍጹም ሚስጥራዊና ለአመታት ያልተደረሰበት ነበር።
He was greeting well wishers afterwards, and when he turned around to go back and get the violin, it was gone. And they found the case thrown down the stairs.
ሙዚቃ ተጫውቶ ከጨረሰ በኋላ እዛው መድረክ ላይ የህዝቡን ጭብጨባ እየተቀበለና የምስጋና ሰላምታ እየሰጠ ነበር። ከዛም ወደ ኋላው መለስ በማለት ቫዮሊን ሲፈልግ ከደቂቃዎች በፊት ያኖረበት ቦታ ላይ አላገኘውም አልነበረም። አጠገቡ የነበሩት ሰዎች በየስርቻው መፈለጋቸውን ቀጠሉ። ከጥቂት ፍለጋ በኋላ ወደ መድረክ የሚያስወጣው ደረጃ ላይ የቫዮሊኑን ማስቀመጫ ሻንጣ ተዝረክርኮ ወድቆ አገኙ። ፖሊስና FBI ተጠራ። ፈለጋውም ተጠናክሮ ቀጠለ።
ለአመታት ቫዮሊኑን ያያል ተገኘም። የውሃ ሽታ ሆኖ ቀረ። ከ35 አመታት በኋላ የቶትንበርግ የቀድሞ ተማሪ የነበረውና ቫዮሊኑን ሰርቆ የደበቀው ሰው ሚስት ምን ያህል ዋጋ እንደሚያወጣ ለማስመርመርና ለመሸጥ ይዛት ወጣለች። የሙዚቃ መሳሪያ መርማሪውም እድሜ ጠገቡን ቫዮሊን ከመረመረ በኋላ በሚሊዮን ዶላር የሚያወጣ ውድ መሳሪያ መሆኑን አረጋገጠ። ኋላም ለአመታት ጠፍቶ የነበረው ቫዮሊን መሆኑንም ተረዳ። እንደ አውሮፓውያን አቆጣጠር በ2015 የሙዚቃው መሳሪያ ለቶተንበርግ ሶስት ሴት ልጆች ተመለሰ። ቫዮሊኑ መጠነኛ አድሳት ከተደረገለት በኋላም ለመድረክ በቃ። ዋንግ የቶተንበርግን ቫዮሊን መጫወት ለሷ ታላቅ ክብር እንደሆነ ትናገራለች።
It means a great deal to me that I can use the violin to be the first one who would bring it to the public. This joy
ለኔ ይህን ቫዮሊን በመጫወቴ ታላቅ ኩራት ይሰማኛል። ከአመታት በኋላ ወደ እይታ የማቀርበው የመጀመሪያዋ ሙዚቀኛ እኔ ሆኜ መመረጤ ታላቅ ደስታ ነው የሰጠኝ። ከኛ ጋር ሆኖ ይህንን ደስታ ቶትንበርግ ለማየት በታደለ ኖሮ ስልመኛለሁ።
የቶትንበርግ ሶስት ሴት ልጆች ያባታቸውን ቫዮሊን ለግለሰብ ሙዚቀኛ ወይም ለሙዚቃ ትምህርት ቤት መሸጥ ነው የሚፈልጉት። ለዛም ነው ለአንዴና ለመጨረሻ ጊዜ በአባታቸው ስም ለተመልካች እይታ እንዲቀርብ የፈለጉት። እንደ አውሮፓውያን አቆጣጠር በ2011 በስትራዲቫሪየስ መለያ ስም የተሰራው ቫዮሊን 15 ሚሊዮን ዶላር ተሸጦ ነበር።
ጫፍ ደርሰና ለጋቢና ጉዞ ተጠናቀቀ። ሄኖክ ሰማግዜርና
ጽዮን ግርማ ነበርን። ደናደሩ
ደናደሩ።